the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Encourage people to stay at home instead of immigrating to Europe.
አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው።
ከ40 የሚበልጡ መሪዎችና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ በመጣኔ ሀብት እድገት ፍልሰትን በመከላከል ላይ አትኩሯል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ደቡብ አፍሪካ ውስጥ በርትቶ ባለው ድርቅ 49 ሚሊዮን ሰው ሊጎዳ እንደሚችል ተገለጠ። በዚህም ላይ በዜና መጽሔት ክፍለ ጊዜ ተጨማሪ ዘገባ ይዘናል።
ከዜናው ጋር ሌሎች ዝርዝር ዘገባዎችና የሰፋ ያሉ የምሽቱ ዜናም ይኖረናል።
ሳምንታዊ ቅንብሮች፣ አሜሪካና ህዝቧ፣ ዴሞክራሲ በተግባርና ሴቶችና ቤተሰብ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዝግጅቶችን ይዘዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይታከላሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ግንቦት 10 2008 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ ከአቀናባሪያችን ብርሃን ኃይሉ ጋር አብረናችሁ እንቆያለን።
አሁን የሰዓቱን የዓለም ዜና።
በሺዎች የሚቆጠሩ ኢትዮጵያውያን ይሰሩበታል በሚባለው በካናዳ አልበርታ ግዛት ፎርት ማክመሪ ከተማ ከ15 ቀናት በፊት የተነሳው የዱር እሳት በቁጥጥር ስር የዋለ ቢመስልም በትናንትናው ዕለት አቅጣጫን ወደ ሰሜኑ ክፍል አዝሮ 665 መኖሪያዎች ያሉት አዲስ ካምፕ አቃጥሏል። በዚህ ከተማ አውቶቡስ አሽከርካሪ የሆነውንና በአሁኑ ሰዓት ሰዎችን ከቦታ ቦታ በሚደረገው ርብርብ እያዟዟረ የሚረዳውን ተሳታፊ ኢትዮጵያዊ አቶ ዘላለም መኮንንን ጽዮን ግርማ አነጋግራለች።
ከ15 ቀናት በፊት በካናዳይቱ አልበርታ ግዛት ውስጥ የፎርት ማክመሪ ከተማና አካባቢዋ በተነሳ የዱር እሳት ወደ 80,000 የሚጠጉ ነዋሪዎች አካባቢውን ለቀው እንዲወጡ ተነግሯቸው ነበር። በዚህም መሰረት በራሳቸው መውጣት የቻሉት በራሳቸው፣ ያልቻሉ ደግሞ በአውሮፕላንና በሄሊኮፕተር እንዲወጡ ተደርገዋል። በአሁኑ ወቅትም በኤድመንተንና አቅራቢያ ባሉ የመጠለያ ቦታዎች ማረፊያ ተሰጥቷቸው ምግብ እየቀረበላቸው ይገኛል። እንዲሁም የገንዘብ ድጋፍ እንደተደረገላቸው ይናገራሉ። ከከተማ ውጪ ባሉና እሳቱ አይደርስባቸውም ተብሎ በታሰበባቸው የሰሜኑ አቅጣጫ የሚገኙ ነዳጅ ማውጫ ኩባንያዎች ሰራተኞቻቸውን ወደ ስራ ገበታቸው እንዲመለሱ አድርገው ነበር። ትላንትናና ከትላንት በስቲያ ግን እሳቱ በድጋሚ ተነስቶ አንድን ካምፕ ሙሉ በሙሉ ማውደሙን፣ ወደ ስራ ተመልሰው የነበሩት ሰዎችም በድጋሚ እንዲወጡ መደረጉን፣ ሰዎችን ከቦታው ለማውጣት በሚደረገው ርብርብ አብሮ እየተሳተፈ የሚገኘው ኢትዮጵያዊ አቶ ዘላለም መኮንን ገልጾልናል። እርሱም መጀመሪያ እንዲያርፍ ከተደረገበት ኤድመንተን ወደ ቦታው የተጓዘው ሰኞ ዕለት ነበር።
ሰኞ ዕለት 50 ኪሎ ሜትር ሲቀረን በቃ እሳቱ አጠገባችን ስለነበረ ያው ግማሾቹ ሰራተኞች በእሳት ውስጥ አናልፍም ብለው የተመለሱ ነበሩ። ዋናው ማናጀራችን ነበረ እና እሱ እኔ ከፊት ሄዳለው ግዴታ ወደ 10,000 ሰው የሚሆን መውጣት የሚያስፈልገው እርዳታ የሚያስፈልገው ሰው አለ ስላሉን በድፍረት ሂደናል እና በእሳት ውስጥ ነው ያለፍነው። በግራም በቀኝም በሀይዌ መሀል እየነደደ ነበረ።
እንደ አቶ ዘላለም መኮንን ገለጻ በድጋሚ የተነሳው እሳት 665 መኖሪያዎች ያሉት የአንድ ነዳጅ ማውጫ ድርጅት አዲስ የመኖሪያ ካምፕ አቃጥሏል። በከተማው የተነሳውን እሳት መቆጣጠር ቢቻልም በእሳቱ ግን በርካታ ህንጻዎች ወድመዋል።
በሄክታር ሲቀመጥ 355,000 ሄክታር መሬት ነው የተቃጠለው እና በመኖሪያ ቤቶች ደግሞ አንዳንዱ አካባቢ ላይ ሙሉ በሙሉ የተቃጠለ ቤቶች አሉ። አንዳንዱ ደግሞ ያው ወደ 50% ነው በሰፈር ነው ያለው እና እንደ ራሴ ግምት እኔ ከ35% በላይ መኖሪያ ቤቶች ጠፍተዋል ብዬ አምናለሁ። ዛሬ ደግሞ ከተማው በጣም በጭስ ታፍኗ ነው ያለው በአሁኑ ሰዓት ማለት ነው እና ሁላችንም ማስክ አድርገን ነው ምንም የተንቀሳቀስን ያለ ነው።
እሳቱን ማጥፋት ቢቻል እንኳን መብራት በከተማው እንደሌለ፣ ከቃጠሎ የተረፉት መኖሪያ ቤቶች የቤት ውስጥ የጋዝ ማስተላለፊያ መስመር እየተነፈሰ ሌላ የእሳት አደጋ ስጋት እንደፈጠረ አቶ ዘላለም ገልጾ ከተማውን አቃንቶ ነዋሪዎቹን ወደ ነበሩበት ለመመለስ እስከ 4 ወር ሊወስድ ይችላል የሚል ግምት እንዳለው ጠቁሟል። ይህ ደግሞ በድንገት ወጥተው ከነ ቤተሰቦቻቸው በመጠለያ ለሚገኙ ኢትዮጵያውያንና ሌሎች ዜጎች ሁኔታውን ከባድ ያደርግባቸዋል ብሏል።
የሊቢያ መንግስት ዝግጁ በሆነ ጊዜ የአሜሪካ ጦር በሺዎች የሚቆጠሩ የእስላማዊ መንግስት ቡድን ታጣቂዎችን መውጋት የሚችሉ ኃይሎችን አሰልጥኖ ለማስታጠቅ ተልዕኮ ድጋፍ ለመስጠት ዝግጁ መሆኑን የአፍሪካ እዝ አፍሪኮም ዋና አዛዥ ጄኔራል ዴቪድ ሮድሪጌዝ አስታወቁ። ከሊቢያ ብሔራዊ መግባባት መንግስት ጋር ለመስራት የወሰኑት የአገሪቱ ታጣቂ ቡድኖች ግልጽ ባለመሆናቸው ምክንያት ማን ወዳጅ ማን ጠላት እንደሆነ የመለየቱ ኃላፊነት በሽግግር መንግስቱ ላይ መውደቁንም ጀነራል ሮድሪጌዝ አክለው አሳስበዋል። የራስ ወገን የሚባሉት የትኞቹ እንደሆኑ ከተለየ በኋላ ሊቢያ ውስጥ የእስላማዊ ነኝ የሚለውን መንግስት ቡድን መንሰራፋት ለማስቆም ታጣቂ ቡድኖች ቁልፍ መሳሪያ መሆናቸውን የገለጡት የአፍሪኮም ዋና አዛዥ በአሁኑ ሁኔታ ግን በዚህ አቋም ላይ እንደማይገኙ አክለው ጠቁመዋል። ገዳይ መሳሪያዎችን ከሽብርተኞችና ለስልጣን ሲሉ ሁከት ከሚዘሩ ኃይሎች ለማራቅ በሚል የተባበሩት መንግስታት ድርጅት ሊቢያ ላይ የጣለው የጦር መሳሪያ ማዕቀብ እንደ ጸና መሆኑ ይታወቃል። ይሁን እንጂ ኦስትሪያ ዋና ከተማ ቪየና ላይ ከተካሄደው ዓለም አቀፍ ድርድር በኋላ ከትላንት በስቲያ ሰኞ የወጣ የጋራ መግለጫ ዩናይት ስቴትስና ሌሎችም ሀያላን መንግስታት የሊቢያ መንግስት እስላማዊ መንግስት ቡድንን እንዲወጋ አቅሙን ለማጠናከር መሳሪያ የመላክ ሀሳብ እንዳላቸው ተጠቁሟል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በዩናይትድ ስቴትስና በሩሲያ የተመራውና 17 አገሮች ያሉበት ዓለም አቀፉ የሶሪያ ድጋፍ ሰጪ ቡድን ለተቋረጠው የጄኔቫ የተፋላሚ ወገኖች ንግግር ማንሰራራት መንገድ ይጠርጋል የሚል ተስፋ ቢያሳድርም ስምምነት ላይ ግን ሳይደረስ ቀርቷል። ይሁንና ደራሽ እርዳታው በውጊያው ወደ ተጎዱት አካባቢዎች ለማድረስ የሚያስችል መንገድ በአፋጣኝ ለመክፈትና ግጭቶቹ ሙሉ በሙሉ እንዲቆሙ የሚጠይቅ የጋራ መግለጫ አውጥተዋል። የአሜሪካ ድምፁ ቪክተር ቤቲ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የቪየናው ጉባኤ ሲጠናቀቅ ባሰሙት ንግግር ሁለት ወራት በሞላው የተኩስ አቁም ላይ አደጋ ስላጠላውና እየጨመረ ስለመጣው ቀውስ ተናግረዋል።
None of us, no one, can be remotely satisfied with the situation in Syria. It's deeply disturbing.
በሶሪያ በሚታየው ሁኔታ አንዳችንም አረጋጊ ስሜት ጨርሶ ሊያድርብን አይችልም። እጅግ አዋኪ ነው። የተኩስ አቁሙን ፈተና ላይ የጣለውና እየከፋ የመጣው የሰሞኑ ቀውስ ሁላችንንም በእጅጉ አሳስቦናል። ሩሲያ የትብብር አቅማችንን ከፍ ለማድረግ ከዩናይትድ ስቴትስ ጋር በቅርብ በመስራት ላይ ትገኛለች። በዚህም መሠረት አሁን ጄኔቫ ላይ ለ24 ሰዓት የሚንቀሳቀስና ከፍተኛ ባለሙያዎች ያሉት ማዕከል አደራጅተናል። ያም ሆኖ ግን ሁኔታው አሁንም አዳጋች ነው። በመጨረሻው ይህን ሁሉ በወረቀት ላይ ከሰፈሩ ቃላት በላይ እውን ለማድረግ ዛሬ ያረቀቅናቸውን በየደረጃው የሚከናወኑ ዕቅዶች ዳር ለማድረስ የሚያስችሉ ግልጽና በቁርጠኝነት የተመሉ ተጨባጭ እርምጃዎችን ይጠይቃል። የምንፈልገው የተሟላ የተኩስ አቁም ተግባራዊ ይሆን ዘንድ የተያዘው ዕቅድ እንዴት ሊከናወን እንደሚችልና ምናልባትም ምን አይነት ማስፈጸሚያዎችን መቅረጽ እንደምንችል ጭምር በስፋት ተወያይተንበታል።
አምስት ዓመት ያስቆጠረውን የሶሪያውን ቀውስ ተፋላሚ ወገኖች ያስጠነቀቁት የጉባኤው ተሳታፊዎች የተኩስ አቁሙን ደጋግሞ መጣስ ስምምነቱ የሚሰጠውን ጥበቃ ጨርሶ እንዳያሳጣ ያላቸውን ስጋት ገልጠዋል። የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ ስቴፋን ዲ ሚስቱራ በበኩላቸው ሲያስረዱ ደራሽ እርዳታ ወደ ሁሉም በውጊያው ወደ ተጠመዱ አካባቢዎች ለማድረስ ለግንቦት 24 ቀነ ገደብ ተይዟል ብለዋል። ሳን ፍራንሲስኮ ዩኒቨርሲቲው ስቴፈን ዙኑስ የአካባቢው ጉዳዮች አዋቂ ናቸው። ለአሜሪካ ድምፁ ቪክቶር ቤሪ በሰጡት አስተያየት ከቪየናው ጉባኤ የተገኘ ተስፋ ሊያጭር የሚችል አንዳችም ፍሬ የለም ሲሉ ተችተዋል። በሌላ በኩል ቀውሱ እንዲባባስ አሉታዊ አስተዋጽኦ በማድረግ የምትከሰሰው ሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው በዛሬው ዕለት ቪየና ላይ ሲናገሩ ሞስኮ ከየትኛውም ተፋላሚ ወገን ጋር ተሰልፋ እየተዋጋች አይደለችም ብለዋል። ሩሲያ ፕሬዚዳንት ባሽር አልአሳድን እየደገፈች አይደለችምም ሲሉ የምትደግፈውም በሽብርተኝነት ላይ የተያዘውን ዘመቻ ብቻ እንደሆነ ተናግረዋል።
ራሱን እስላማዊ መንግስት ብሎ የሚጠራው የነውጠኛ ቡድን ተዋጊዎች ካለፈው ዓመት የካቲት ወር ጀምሮ 49 የተማረኩ ወታደሮችንና የፖለቲካ ተቃዋሚዎችን በሊቢያዋ የሜዲትሬኒያን ወደብ ስርት ውስጥ ማረዳቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ዛሬ ረቡዕ ይፋ ባወጣው ሪፖርቱ አጋልጧል። ስርቴ ከሶሪያና ከኢራቅ ውጪ የምትገኘው የአሸባሪው ትልቋ ድርጅት መሆኗ ነው። የሰብአዊ መብት አስከባሪው ሁማን ራይትስ ዎች በገለጠው መሰረት የአይሲል ነውጠኞች በጠለፋ የተጠመዱ ሲሆኑ አያሌ የተማረኩ የሊቢያ ወታደሮችም ስርቴ ውስጥ የት እንደደረሱ ካለመታወቁም በላይ ብዙዎቹም ሳይሞቱ እንዳልቀረ ስጋት አለ።
ከሁለት ዓመታት በፊት በናይጄሪያው ነውጠኛ ቡድን ቦኮ ሐራም አማጽያን ከተጠለፉት 219 የሰሜን ምስራቅ ቺቦክ ልጃገረዶች መካከል አንዷን እንዳስለቀቀ የናይጄሪያ ጦር ዛሬ ረቡዕ አስታወቀ። በጅምላ ከታፈኑና ከተወሰዱት ልጃገረዶች መካከል ይችኛዋ ለመጀመሪያ ጊዜ የተገኘች መሆኗ ነው። የጦር ኃይሉ ቃል አቀባይ ሳኒ ኡስማን በስልክ ጽሑፍ መልእክት እንዳሰፈሩት ልጃገረዲቱ የተገኘችው በሰሜን ምስራቅ ናይጄሪያ ዳሞባ ከተማ ባሊ በተሰኘው መንደር ውስጥ ነው። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቅዳሜው የዕለቱ አብይ ርዕስ ከማለፋችን በፊት ግን ቆየት ብለው ከሚሰሙ ዘገባዎችና ቅንብሮች አንዱን ለቅምሻ እንበል።
ያለው እንደምታ ብዙ ለውጥ የለውም። ነገር ግን ክሊንተን ዋናው ምርጫ ላይ ተፎካካሪያቸውን ለማሸነፍ አስቸጋሪ ሊያረግባቸው ይችላል። ከዛ በተረፈ አሁን ያለውን የእጩነት ፉክክር ላይ ብዙ እንደምታ የለውም። በርኒ ሳንደርስ የማሸነፍ እድላቸው አሁንም ቢሆን እጅግ እየጠበበ ነው።
የዋሽንግተን ሲያትሉ የሕግ ጠበቃና አማካሪ አቶ ሼክስፒር ፈይሳ ናቸው። በዩናይት ስቴትሱ ፕሬዚዳንታዊ ቅድመ ምርጫ ሴናተር ሂላሪ ክሊንተን እና ሴናተር በርኒ ሳንደርስ የዲሞክራቲክ ፓርቲያቸው እጩ ሆነው ለመቅረብ በያዙት ፉክክር የትላንቱን የኬንታኪና የኦሬገን ክፍለ ግዛቶች ምርጫ ተንተርሶ በቀረበ ዝግጅት ከሰጡት አስተያየት የተወሰደ ነው። ሁለተኛው አጋማሽ ሳምንታዊው ቅንብር በዲሞክራሲ በተግባር ይመለሳሉ። አሁን የዕለቱን አገረስ
በተለያዩ አቅጣጫዎች ወደ አውሮፓ የሚፈልሱና የሚሰደዱ አፍሪካውያንን ጉዳይ አስመልክቶ ለመወያየት የጣሊያን መንግሥት ከፍተኛ ባለሥልጣናት ከ50 የሚበልጡ የአፍሪካ አገሮች ባለሥልጣናት ጋር በዛሬው ዕለት ውይይት ሲያደርጉ ውለዋል። ዘለቄታው ያለው ልማት በማምጣትና ለፍልሰተኞች በየአገሮቻቸው የሥራ ዕድሎችን በመፍጠር ወደ አውሮፓ አስቸጋሪ መንገዶች የሚደረገውን ፍልሰት ለማቆም የጋራ ውይይት አካሂደዋል። በተለይ እንደ ኢትዮጵያ፣ ኤርትራ ያሉ የአፍሪካ ሀገሮች በርካታ ፍልሰተኞች ምንጭ በመሆናቸው የጣሊያን መንግሥትና የአውሮፓ ሕብረት በትብብር ሊሰሩ ያሰቧቸውን ውጥኖች የሚዳስሰውን የኪም ሉዊስ ዘገባ ሄኖክ ሰማግዜር ያቀርባል።
ከ40 የሚበልጡ መሪዎችና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ አትኩሮት በምጣኔ ሀብት እድገት ፍልሰትን በመከላከል ላይ እያተኮረ ሆኗል። በዚህ በያዝነው ዓመት ከ30 ሺህ በላይ ፍልሰተኞችና ስደተኞች ወደ አውሮፓ በሰሜን አፍሪካ በኩል መግባታቸው የጣሊያን መንግስትና የአውሮፓ ሀገሮችን ያሳሰበ ጉዳይ ሆኗል። የጣሊያን ፕሬዚዳንት ሰርጂዮ ሞቶሬላ ከአፍሪካ ሀገሮች መሪዎችና ከአፍሪካ ህብረት ባለስልጣናት ጋር የመከሩበት ጉዳይ በሮም ዘገባ በማቅረብ ላይ የምትገኘው ጆሴፍ ማኬና ስታስረዳ
designed to discuss opportunities for sustainable growth in Africa as well as addressing key issues related to immigration and climate.
ዘላቂነት ያለው እድገት በአፍሪካ እንዴት ማምጣት እንደሚቻልና በአየር ንብረት ለውጥ የተነሳ የሚከሰቱ ችግሮች ያላቸውን አስተዋጽኦ በማጤን ፍልሰተኞችና ስደተኞች ላይ ያለውን ችግር ለመቅረፍ እንዴት እንደሚቻል ተነጋግረዋል።
የጣሊያን የውጭ ጉዳይ ሚኒስትር ፓውሎ ጀንቲሎኒ በጉባኤው ላይ ባደረጉት ንግግር ፍልሰትና ስደትን ፈጽሞ ለማስቆም ባይቻልም መጠኑን ለመቀነስ የጋራ የምጣኔ ሀብት ልማት ስራዎች የሚሰሩበትን እቅድ ይፋ አድርገዋል።
Well, the Italian government put a proposal to the European Union saying that there should be more investment in Africa to encourage those economies, to promote those economies, encourage people to stay at home instead of immigrating to Europe. That requires additional...
የጣሊያን መንግስት ለአውሮፓ ህብረት ያቀረበው እቅድ አለ። ማለትም በአፍሪካ በርካታ የስራ ዕድሎችን የሚከፍቱ፣ የአፍሪካ የምጣኔ ሀብትን ሊያጎለብቱ የሚችሉና አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው። በእርግጥ እቅዱን ለመተግበር ከፍተኛ የገንዘብ ፍሰትን ይጠይቃል። የአፍሪካ ህብረትም ጊዜያዊ የገንዘብ እርዳታን ለዚሁ ቢመድብም ቀጣይነት ስለመኖሩ ግን የተረጋገጠ አይደለም።
የጣሊያን መንግስት ለአውሮፓ ህብረት በተለይ የከባቢ አየር ለውጥን ለመከላከል አልፎም በአፍሪካ አነስተኛና ጥቃቅን የንግድ ተቋማት የሚስፋፉበትና በስራ ተሰማርተው ስራ ለመፍጠር የሚችሉበትን መንገድ ለማመቻቸት በፖሊሲና በገንዘብ እርዳታ ስራ እንዲጀመር ጠይቀዋል። የአውሮፓ መሪዎች በጉዳዩ ቢስማሙም ገንዘቡ በማንና እንዴት እንደሚከፈል ወይም መርሃ ግብሮቹ እንዴት እንደሚተገበሩ በአግባቡ የተጠና እቅድና የአሰራር አግባብ የለም። አፍሪካ እድሜያቸው ከ15 ከ24 የሆነው ህዝቧ 63% የህዝቡን ብዛት ይወክላል። በስራ ከተሰማራው ኃይል ውስጥ ደግሞ 33% የሆነ ድርሻ አላቸው። የአፍሪካ ሀገር በየአመቱ 10 ሚሊዮን አዳዲስ የስራ እድሎችን ለነዚህ ወጣቶች መፍጠር አለባት። ለዚህ አዲስ ትውልድ በፍጥነት የስራ እድል መፍጠር አስፈላጊ መሆኑን የአፍሪካ ሀገሮች ለራሳቸው መረጋጋትና ደህንነት ሲሉ የሚፈልጉት ጉዳይ ነው። ግብርናን ያማከለ የኢንዱስትሪና ቴክኖሎጂ እድገት በወጣት ስራ ፈጠራ ካልታገዘ ውጤቱ ስደት፣ ፍልሰትና አለመረጋጋት ይሆናል። በጣሊያን የሚገኙ በርካታ ፍልሰተኞችና ስደተኞች አውሮፓ ከገቡም በኋላ ይዞታቸውና ኑሯቸው የከፋ መሆኑን ነው የሚናገሩት። በቅርቡ በላምፔዱሳ በስደተኞች በተጨናነቀ አንድ ማቆያ ጣቢያ ሁከትና እሳት ተነስቶ እንደነበር ጋዜጠኛዋ ጆሴፊን ማኬና ታስረዳለች።
One building was set ablaze. There were no injuries, but this is an indication of just how tense things are. In the past 2 years, more than 320,000 immigrants have arrived by
አንድ ሙሉ ህንጻ ቢጋይም በሰው ላይ የደረሰ ምንም ጉዳት አልነበረም። ነገር ግን ይህ ክስተት የሚያሳየው ምን ያህል ጉዳዩ ከባድ እንደሆነ ነው። ባለፉት 2 አመታት ውስጥ ከ320,000 በላይ ስደተኞች በባህር ተጉዘው ጣሊያን ወደብ ደርሰዋል። በዚህ አመት ደግሞ ከ30,000 የሚበልጡ እንዲሁ በጣሊያን የባህር ወደብ ላይ እርዳታ እየተሰጣቸው ነው። ፍልሰቱ በዚህ ሁኔታ ከቀጠለ የጣሊያን የስደተኞች መጠለያ በቀጣይ ለሚመጡት ፍልሰተኞች እንክብካቤ ለማድረግ አቅም አይኖረውም።
አውሮፓ ባሁን ወቅት ከመካከለኛው ምስራቅና ከአፍሪካ የሚፈልሱ በርካታ ስደተኞች ጉዳይ በእጅጉ አሳስቧታል። አንዳንድ ሀገሮች ስደተኞችን መልሰው ወደ መጡባቸው ሀገሮች ለመላክና ወደ ሌሎች ሀገሮች ለማስፈር በሚሉ የተለያዩ ጊዜያዊ የውሳኔ አማራጮች የተጠመዱ ሲሆን፣ ዘለቄታ ያለው ለውጥ ለማምጣት ግን ልማትን ማፋጠን፣ በጦርነት በተጠመዱ ሀገሮች ሰላማዊ ሰዎች ጥበቃ እንዲደረግላቸውና የሰብአዊ መብቶች እንዲከበሩ የተቀናጁ እቅዶች ቢኖሩም በስራ ላይ ሲውሉና ለውጥ ሲያመጡ ግን አይታዩ።
ወደ መጽሔቱ የትንታኔ ርዕስ እንሻገራለን። ደቡብ አፍሪካ ውስጥ በርትቶ ባለው ድርቅ 49 ሚሊዮን ሰው ሊጎዳ እንደሚችል ተገለጠ። ዘጋቢያችን አኒታ ፓውል ከጆሃንስበርግ ደቡብ አፍሪካ ያስተላለፈችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል።
በደቡባዊ አፍሪካ ቀጣና ለድርቅ አመጣሽ ችግር ይጋለጣል የተባለው ሰው ቁጥር ቀድሞ ይሆናል ተብሎ ከተገመተው ይበልጣል ብለዋል አልሐጅ አህሲ። አህሲ የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ናቸው። የአጣዳፊ እርዳታው መጠን በቂ እንዳልሆነና ችግሩን የመሸከም አቅም ወይም የተለማጭነቱና የመሠረተ ልማት ችግሮችም ትኩረትና የተግባር እርምጃ የሚፈልጉ መሆናቸውን ሚስተር አህሲ አሳስበዋል። ይህ የደቡባዊ አፍሪካ የበረታ ድርቅ ከመርገቡ በፊት እንዲያውም እየተባባሰ እንደሚሄድ መስክ ላይ ያሉ ግብረሰናይ ድርጅቶች በብርቱ እየጎተጎቱ ናቸው። ዓለምን በተለያዩ የአየር ጠባይ ክስተቶች እየመታ ያለው ኤልኒኞ ከደቡቡ የአፍሪካ ክፍል የበዛውን በከፋ ድርቅና ድርቁንም ተከትሎ በበዛ የጎርፍ መጥለቅለቅ እየናጠና እያንገላታ ይገኛል። እስከ ዛሬ 32 ሚሊዮን ሰው ተጎድቷል። ቁጥሩ እየጨመረ ይሄዳል።
We're talking about 31.6 million people, and that number may climb to
31.6 million ሰው ነው የተጎዳው። ገና ወደ 49 ሚሊዮን ሊያሻቅብ ይችላል። ብዙ ቅኝቶችና ጥናቶች እየተደረጉ ነው። ስለዚህ ነው ቁጥሩ ሽቅብና ቁልቁል ሲዋዥቅ የምትሰሙት።
ዋና ጸሐፊ አህሲ ማላዊና ዚምባብዌ ውስጥ በድርቁ በከፋ ሁኔታ ተጎድተዋል የተባሉ አካባቢዎችን ጎብኝተው እንደተመለሱ ለቪኦኤ ከሰጡት ቃል የተወሰደ ነው የሰማችሁት። ቀውሱ የመታቸው የየአካባቢው ሰዎች ሁኔታ መንፈሳቸውን እንደናጠው ተናግረዋል። ሚስተር አህሲ የደረሰባቸው መከራ ብቻ ሳይሆን ጽናታቸው፣ ብርቱ ተስፋቸውና ለራሳቸው ያላቸው ክብር በእጅጉ አስደንቆኛል ብለዋል። አንዲት በዚያ ሁሉ ችግርና መከራ ውስጥ ያለች እናት ልጆቿ ሰው ፊት ንጹሕ ሆነው እንዲቀርቡ ስትል ያለቻትን እዚህ ግባ የማትባል ሽርፍራፊ ጥሪት ሰባስባ ሳሙና ስትገዛ ማየታቸው ልባቸውን እንዳሞቀው ተናግረዋል። አንድ የደረቀ ጅረት መውረጃ መሬት ከአንድ ሰዓት በላይ ቆፍሮ አንድ ሁለት ኮዳ የምታህል እንጥፍጣፊ ውሃ ይዞ የተመለሰ ሰው ማግኘታቸውንና የሚያሳድርበትን የስሜት መጎሳቆል ለማሳየት ሞክረዋል። ለዚህ ዐይነቱ ቀውስ ማቃለያ እንዲረዳ ፌዴሬሽናቸው የ112 ሚሊዮን ዶላር ወጪ መመደቡን አህሲ ሰሞኑን አስታውቀዋል። ጥረቱ የየአካባቢው ማኅበረሰቦች መጪ ችግሮችን እንዴት መጋፈጥ እንደሚኖርባቸውና እንዴት መቋቋም እንደሚችሉ ማሳወቂያና መርጃ ሥራዎችንም እንደሚያካትት የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ አልሐጅ አህሲ አመልክተዋል።
የመቀሌ ዩኒቨርሲቲ በተከዜ ግድብ ላይ የአሳ ልማትን ለማሳደግ የሚያግዝ የባህር ላይ ግብርና ሥራ ለማካሄድ የሚያስችል ምርምር ያካሄደ ነው። በዩኒቨርሲቲው የድህረ ምረቃ ፕሮግራሞችና የምርምር ዲሬክተሮች ኃላፊ ፕሮፌሰር ታደሰ ደጀኔ በተከዜ ግድብ ላይ 5 ልዩ ልዩ የአሳ ዝርያዎች መገኘታቸውንም አመልክተዋል። በዚህ መነሻ ግርማይ ገብሩ ተከታዩን ልኮልናል።
የአሳ ልማት በኢትዮጵያ ውስጥ ምን ይመስላል የሚለውን ነገር እንደ መነሻ እንጠቀም። በተለይ ደግሞ በዓለም አቀፍ ደረጃ
የአሳን ፍላጎት ከዓለም አቀፍ አኳያ ብናየው ጥሩ ነው። ለዚህኛው ዋና ምንጭ የሆነው የዓለም የምግብና እርሻ ድርጅት ነው። በ2000 እንደ አውሮፓን አቆጣጠር ባሳተመው እትም ላይ መረጃ እንደምናገኘው በዓለም የአሳ ንግድ ስንመለከት ወደ 51 ቢሊዮን ዶላር ግምት ያለው ምርት ይገኛል። ከዚህም ወደ 36 ሚሊዮን የሚሆኑ ሰዎች በዚህ በአሳ ንግድ ስራ የተሰማሩ ናቸው። በቀጥታ የሚሆን በተዘዋዋሪ መንገድ 200 ሚሊዮን የሚሆን ሰዎች ደግሞ አሳ በቀጥታም በተዘዋዋሪ መንገድ የሚጠቀሙ ናቸው። በአጠቃላይ በዓለም አቀፍ ደረጃ የአሳ ምርት ፍጆታ ስንመለከት በ1970 40 ሚሊዮን ቶን ነበር። በ1998 ግን ወደ 86 ሚሊዮን ቶን ከፍ ብሏል። በ2010 ደግሞ 110 ሺህ ቶን ከፍ እያለ መጥቷል ያለው። ይሄ የሚያሳየን ምን ያህል የዚህ የአሳ ምርት ፍላጎት ከዓመት ወደ ዓመት እየጨመረ መሄዱ ነው። ከዚህም ባሻገር አሳ ለጤንነት አስፈላጊ ከሚባሉ ምግቦች እነዚህ ሲፉድስ እያሉ ከሚመደቧቸው ምግቦች መካከል ስለሆነ ለጤንነት አስፈላጊ ነው። ሁለተኛ ደግሞ ከፍተኛ የሆነ ፕሮቲን ምንጭ ነው። ስለዚህ ማህበረሰቡ ጤናማ ሆኖ እንዲያር ከተፈለገ ከሚበላቸው የምግብ አይነቶች አሳ በተወሰነ መልክ ማግኘት መቻል አለበት።
ወደ ሀገራችን ስንመጣ ኢትዮጵያ ውስጥ ያለው የአሳ ምርትና የአሳ ፍላጎት ምን ይመስላል? ይታወቃል?
በኢትዮጵያ ውስጥ የአሳ ምርት ብዙ ቦታ የታወቀ ነው። ወደ ባህር ዳር አካባቢ ስንሄድ አሁን በጣም ይፈለጋል። አርባ ምንጭ አካባቢ፣ እነዚህ ሀይቆች ወዳሉበት አካባቢ ስንሄድ የታወቀ ነው። ለየት ያለ ነገር የምናየው ትግራይ ስንመጣ ነው። ትግራይ ውስጥ ግን የአሳ ምርት ብዙም ቀደም ሲል ያልነበረ፣ አሁን በቅርብ ጊዜ ወዲህ በአካባቢ ባሉ ግድቦች እየተሰሩ ስለመጡ በተለያየ ቦታ ላይ እየመጣ እንዲሁም ሀሸንጌ ላይ ቢሆን ከቅርብ ጊዜ ወዲህ ነው አሳ የጀመረው። ስለዚህ ባህሉ አልነበረም እና በገጠር አካባቢ ላይ ትንሽ ችግር ነበር። በከተማ አካባቢ ግን ያው አሳ እንዲያውም በእጥረት ነው የሚታየው እና አሳ በአካባቢያችን በተለይ የትግራይ ሁኔታ ካልሆነ በስተቀር ወደ አብዛኞቹ የኢትዮጵያ ክፍሎች የሚበላ ምግብና ተፈላጊነቱም ከፍተኛ መሆኑን ግልጽ ነው።
አሁን ኢትዮጵያ ውስጥ የአሳን ምርት ከፍ የሚያደርጉ የአካባቢ ሁኔታዎች የሚወስኑ ነገሮች አሉ? አሁን ከአካባቢ ሁኔታ ጋር ስናየው የአሳ ምርት ከፍተኛ የሚታዩበት አካባቢ
አሳ፣ እርግጥ ነው በውሃ ካለ የአሳ ዝርያውን በአካባቢ ካለ አሳ ማግኘት እንችላለን በየትኛውም። ነገር ግን አሳ ለመራባት አስፈላጊ ሁኔታዎች አሉ። አስፈላጊ ከሆኑት ሁኔታዎች ውስጥ ምግብ እንዳለ ሆኖ ማለት ነው። ከዚህ በተጨማሪ ግን የውሃው የሙቀት መጠን ተማጣኝ ካልሆነ አሳ መራባት አይችልም። ስለዚህ ስንመለከት አሁን በኢትዮጵያ በሀገራችን ላይ በብዙ ቦታ ላይ አሳ አለ። አሁን በትግራይም በብዙዎች ወደ ከሰባ በላይ ግድቦች አሉ። ወደ 10 የሚሆን አሳ አለባቸው። ይሁን እንጂ አሳን በስፋት እና በብዛት በጥሩ ሁኔታ መራባት የሚያስችለው ግን የሙቀት መጠን ከ22 ዲግሪ ሴንቲግሬድ እስከ 29 ባለው ዲግሪ ሴንቲግሬድ ውስጥ የውሃው ሙቀት ጥሩ ከሆነ ዓመቱን ሙሉ አሳ ማራባት ይቻላል። ይሄ ነው ትልቁ፣ በተለይም አሁን በዚህ በትግራይ በተከዜ ላይ ያየነው ከሌሎች የኢትዮጵያ ሁኔታዎች የአርባ ምንጭ አይነት ማለት ነው ጥሩ ሁኔታ አለው ተብሎ የምትገምተው የውሃው መጠን ሁልጊዜ ከ23 እስከ 26 የሚደርስ በመሆኑ አሳ በብዛት እና በስፋት ለማምረት ምቹ ሁኔታዎች እንደተፈጠረ እናያለን።
የአሳ ምርት ግን ምን ያህል የሚያደክምና የሚያለፋ ነው? ብዙ ወጪን የሚጠይቅ ነው ምርቱ ከፍ ለማድረግ?
መጀመሪያ አሁን ያለው በባህላዊ የአሳ ማጥመድ ስንከተል ተፈጥሮ የሰጠችንን ነገር መውሰድ ብቻ ነው። ሂደህ መረብ ታዘጋጃለህ። በመረብ መያዝ ነው የተዘጋጀ ነው። ከተፈጥሮ ያገኘነው ነገር ነው። እዛ ውስጥ የምናያቸው ሰው ማላስ ገባቸው በተፈጠሩ አሉ እነዚህ ነገሮች የራሃቸውን ስነ ምህዳር ጠብቆ የሚኖሩ ናቸው። ስለዚህ እርግጥ አሳውን አጥመደ ማምጣት የሰው ኃይል ይፈልጋል። ይሄ ደግሞ ሰውት ያታደረኩት ያለው እንደ ችግር ማጣ አይደለም። ችግሩ ምንድነው? በባህላዊ መንገድ ከሄን አንድ ቀን ያላግባብ ሁሉም ከሚገባቸው ቆታ በላይ ወስደው አሳውን እንዳይጨርሱት ግን የአሳ ምርት አስተማማኝ እንዲሆን ግን ዘመናዊ የሆነ አሳ ልናራባበት የምንችል መንገዶች ማዘጋጀት ግን አስፈላጊ ይሆናል።
በተከዜ ወንዝ በተለይ ደግሞ በተከዜ ወንዝ ላይ በተሰራው ግድብ ጥናት ያካሄዳችሁ ነው ያላችሁት የአሳን ምርት ከፍ ለማድረግ አሁን የተለየ ዘመናዊ የሆነ አሰራር ለማስጀመር የታሰባለ?
በመቀሌ ዩኒቨርሲቲ በኩል እየተደረገ ያለው ትልቁ ጥናት ተከዜ ግድቡ ወደ 16000 ሄክታር ነው ያለው። በተለይም ወደ ትግራይ በኩል ስናየው ደግሞ 1600 ሄክታር ነው ያለው። ይሄ ውሃው የቆዳ ስፋት ማለት ነው። በዚህ የቆዳ ስፋት ላይ በባህላዊ መንገድ ብቻ ከመጠቀም ይሄንን በዘመናዊ መንገድ መደገፍ ነው ያለውን ሳናጣ ማለት ነው። በዘመናዊ መንገድ መደገፍ ማለት ነው። ይሄ ደግሞ ኬጅ ካልቸር ነው ማለት ነው። ወይም አጠቃላይ የአኳካልቸር ወይም በውሃ ላይ እርሻ የሚለውን ነገር መጠቀም ነው። በውሃ ላይ እርሻ በየብስ ከምናደርገው እርሻ በጣም ለየት ያለ ነው። ይሄ ምንድነው? በአንድ ሄክታር መሬት በመሬት የምናገኘው በአንድ ሄክታር መሬት በባህር ከምናመርት ስንወደር በዚህ በውሃ ላይ የምናደርገው ምርት 10 እጥፍ ከፍ ይላል። ይህም ትልቅ ምክንያት አለው። ናት እዚህ ጋር የምናየው የቆዳ ስፋቱን ብቻ ነው የምናየው። ወደ ጥልቀት ያለው ነገር ግን ብዙ ነገር መያዝ ይችላል። እንዲያውም እዚህ ጋር ያለው ለየት አድርጎ የሚያነው በትንሽ ቦታ ላይ ብዙ ስነ ህይወታዊ የሆኑ ነገሮች መቀመጥ ይችላሉ። ስለዚህ ይሄ ነው ለየት የሚያደርገው። ስለዚህ ይህን ሁሉ ሀብት ይዘን ይህን ሁሉ የቆዳ ስፋት ያለው ውሃ ይዘን በአግባብ ተጠቅመን ምርትና ምርታማነት መጨመር ስለሚያስፈልግ አሁን ኬጅ ካልቸር እና እንዲሁ ደግሞ በአካባቢ ደግሞ በወንዙ ዙሪያ ደግሞ ትንሽ ፈቀቅ ብለህ ፖንዶች ወይም ኩሬዎች እየፈጠርክ ምርትና ምርታማነትን መጨመር ይቻላል። እና እነዚህ ቴክኖሎጂ ናቸው አሁን የግድ በተለይም የተከዜ የአየሩ ሁኔታ ለአሳ ማምረት እና ማራባት በጣም ምቹ ሁኔታ ስለፈጠረልን እነዚህ ቴክኖሎጂዎች ለማስገባት ኢንቨስተሮችንም እየጋበዝን ነው። የአሳ ልማትና በውሃ ላይ እርሻ የሚለውን ማስፋፋት አስፈላጊ ስለሆነ ወደዚህ ቴክኖሎጂ መግባቱ አስፈላጊነት አግኝተነዋል።
ኢትዮጵያ ውስጥ ያለው የአሳ ዝርያ ይታወቃል? ምን ያህል ዝርያዎች እንዳሉ ለምግብነት የሚውሉ ተብሎ ሊከፋፈሉ ይችላሉ?
አሳዎች አሁን ብዙዎቹ ከነዚህ ጋራ ከምንላቸው ጠቃቅን አሳዎች በስተቀር እነሱም ስላልተለመዱ ነው በሰርዲን የሚያሸካቸው ስለሆነ በሙሉ አሳዎች ግን የሚበሉ ናቸው ኢትዮጵያ ውስጥ ያሉት። እና ዝርያው ራሱ በዚህ በተከዜ ውስጥ እንኳ በሌሎች ሪሰርቸሮች እንደጠና ወደ 13 አይነት ዝርያ ያላቸው አሳዎች እንዳሉ አይተናል። እኛም በምናጠናበት ጊዜ ወደ 5 የሚጠጉ የአሳ ዝርያዎች አሉ በእኛም አሁን ሪካርድ ያደረግናቸው።
የአሳ ምግብ በአብዛኛው ጥንቃቄ እንደሚሻ ነው የሚገለጸው እና ምናልባት ከአሳ ምርትና አጠቃቀም ጋር ተያይዞ መደረግ ስላለባቸው ጥንቃቄዎች ከሙያ አንጻር የሚጠቅሱት ነገር ካለ?
አሳ እርግጥ በቀላሉ ሊበላሽ ስለሚችል ነው እንጂ ብዙም አስቸጋሪ ነገርም አይደለም። ሁልጊዜ በማቀዝቀዣ መቀመጥ አለበት። ይህ ከተቀመጠ አሳ መቼውም ቢሆን የፈለገው ጊዜ መቀመጥ ይችላል። የሚበላሽ ምግብም አይደለም። ዞሮ ዞሮ ይሄን ዘይትና ሌሎች ነገር ለመጥበሻዎች የመጠቀም ካልሆነ በስተቀር አሁን በትልቅ ሆቴሎች የትም ቦታ አሁን ከውጭም ከፈለገ ማምጣት የትልቅ ሆቴሎች አሁን የአሳ እንትኖች ይኖራሉ። ስለዚህ አሳ ብዙም የሚያስፈራ ምግብ አይደለም። በተለይ አሁን ያለንበት በዚህ በተከዜ አካባቢ ያለው ገበሬ ማህበሮች አካባቢ ላይ ይበላሉ ቀጥታ። ስለዚህ ብዙም እንደምትለው የሚያስፈራ ነገር የለውም እና ማቀዝቀዣ እስካለ ድረስ አሳ ሁልጊዜ በማቀዝቀዣ አስቀምጠህ መጠቀም ይቻላል።
ዶክተር ታደሰ ደጀኔ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ29 ደቂቃ አላን በኢትዮጵያና አካባቢዋ፣ እዚህ ደግሞ ከቀኑ 8 ሰዓት ከ29 ወደ አንተ አሉላ
አዲሱ። ታዲያ እዚህ ግድም ወደ ርዕሰ ወሬዎቹ ከመሄዳችን በፊት ብዙ ዜና ዘገባዎች ነው ያቀረበውና አድማጮቻችን ዘና እንዲሉ አንድ የምሽቱን ዜማ ብንጋብዝ ምን ይመስልሃል?
ማን ነው ወይም ማነች
ድምፃዊቷ? ማነች ናት? ፍቅር አዲስ ነቃ ጥበብ ትባላለች። እንስማላት።
መልካም
ፍቅር ፍቅር አዲስ ለካጠበብን እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ርዕሰ ወሬዎቹን ባጫጭሩ ከአዲስ አበባ።
ቀደም ሲል ካለን ሰዓት አንጻር ያልተነበቡ ዜና አሉ፣ እነሱን ነው ለማሰማው። በፕሬዚዳንት ባራክ ኦባማ በተጀመረው የወጣት አፍሪካውያን መሪዎች መርሃ ግብር 14 የደቡብ ሱዳን ወጣቶች እንደሚሳተፉ ተገለጠ። ተመራጮቹ ወጣቶች በቀጣዩ ሳምንት ወዲህ ወደ ዋሽንግተን ጉዞ ይጀምራሉ። ከዚያም በተለያዩ እንደ ንግድ አስተዳደር፣ ሲቪክ አመራርና ህዝባዊ አስተዳደር ለመሰሉ ስልጠናዎች ወደ አሜሪካ ዩኒቨርሲቲና ወደ ተለያዩ ኮሌጆች ይላካሉ ተብሏል። ከሶማሊያ ፌዴራላዊ ሪፐብሊክ ተለይታ ራስ ገዝ አስተዳደር የመሰረተችው ሶማሌላንድ ዛሬ ረቡዕ 25ኛ ዓመት በዓሏን እያከበረች ነው። ከህዝቡ ሌላ የቀንድ ከብቶች፣ ግመሎች፣ አህዮችና አንበሳ ሳይቀር የሶማሌላንዷን ቀይ፣ ነጭና አረንጓዴ ቀለማት ያሉበትን ሰንደቅ ዓላማ ተላብሰው በዓሉን በሰልፍ አድምቀው ታይተዋል ተብሏል። የቀድሞ የላይቤሪያ ውጭ ጉዳይ ሚኒስትር አጉስቲን ጋፉና ለ2017ቱ ፕሬዚዳንታዊ ምርጫ ለመወዳደር እንደሚፈልጉ ገለጡ። በዚሁ መሰረት ለምዕራብ አፍሪካዊቱ አገር ፕሬዚዳንትነት ከሚወዳደሩት ሌሎች አራት እጩዎች ጋር ገጥመዋል ማለት ነው። በዩናይትድ ስቴትስ የትናንቱ በኬንታኪና ኦሬገን የተካሄደ ቅድመ ምርጫ የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ኬንታኪን፣ ሌላው ተፎካካሪያቸው የቨርሞንቱ ሴናተር በርኒ ሳንደርስ ኦሬገንን አሸንፈዋል። ይህ ውጤት ግን ሂለሪ ክሊንተንን ወደ መጨረሻው ምርጫ የሚያደርሳቸው እንደሆነ ተገምቷል።
አዲሱ አበበን ለዜናው አመሰግናለሁ። አድማጮች አሁን ቀዳሚው ቅንብር በዚህ ክፍል አሜሪካን ሀዝዋ ነው። ወጣት አሜሪካውያን የአዲስ ስራ ፈጣሪዎች፣ የከተሞችን የተለያዩ ችግሮች የሚቀርፉ በቴክኖሎጂ የታገዙ የፈጠራ ውጤቶችን ይዘው እየተወዳደሩ ነው ይላል። እንደምን ቆንጅት ትጠይቃለች። በአሜሪካና ህዝቧ ፕሮግራም ታዲያ መልሱ ይቀርባል።
መቼም ቢሆን ችግር የሌለው ከተማ የለም። ታዲያ የከተሞች አስተዳደር ባለስልጣናትም ይሁኑ የፖለቲካ መሪዎች የአካባቢያቸውን ችግር የሚፈታ መላ ሲጠፋቸው ማዘናቸው አይቀርም። መፍትሄ ፈልጉ ተብሎ ያልተለመደ ቦታ ተሄደ። በምስራቅ ዩናይትድ ስቴትስ በምትገኘው የሜሪላንዷ ቦልቲሞር ከተማ ተማሪ ልጆች በከተማይቱ ለተመለከቷቸው ችግሮች መፍትሄ ሊፈልጉ ተነሱ። ፕሮጀክቶችን አዘጋጅተው ቁሳቁሶችን ሰርተው የከተማቸውን ችግር ሊቀርፉ ተፍ ተፍ ሲሉ መክረማቸውን የአሜሪካ ድምጿ ጁን ሶ በተለይ በ3D ዲዛይንና ህትመት ላይ ያተኮረ መሳሪያ ፈጠራ ውድድር ላይ ተገኝታ ተመልክታላቸዋለች። በውቅያኖሶች ውስጥ የኦይስተሮች መኖሪያ ያለ ነዋሪ ወይም ያለ ስራ ባዶአቸውን የተቀመጡ ቤቶችን የአትክልት ስፍራ ማድረግ፣ ጋሪን ለጎዳና ተዳዳሪ መኖሪያነት መቀየር፣ ድርብርብ ንጣፍ ያለው የዝናብ ውሃ ማጣሪያ መስራት ወዘተ ሞክረዋል። ፋብስላም በተባለው ድርጅት አማካይነት በቅርብ ጊዜ በተካሄደ የዲጂታል ፈጠራ ውድድር ከቀረቡት ስራዎች ጥቂቶቹ ናቸው። ተሳታፊዎቹ ከ10 እስከ 17 ዓመት እድሜ ክልል ውስጥ ያሉ ተማሪዎች። የስድስተኛ ክፍል ተማሪዋ ሲድኒ ሌን ራየር አንዷ ስትሆን የእርሷ የፈጠራ ስራ ቡድን በከተማቸው አቅራቢያ በሚገኘው ቼሳፒክ የባህር ሰርጥ ላይ የኦይስተሮች ቁጥር እጅግ በጣም እየተመናመነ መምጣቱ ላይ ያተኮረ ነበር።
Our solution was creating an oyster habitat that will sit.
እኛ ያመጣነው መፍትሄ ለኦይስተሮቹ ማለትም ለባህር ህዋሳት ዘር ውቅያኖሱ ማለትም ውሃ ዳር ወለሉ ላይ የሚቀመጥ መኖሪያ መፍጠር ነው። እናም አካባቢው ያለው ተንሳፋፊ ረግረጉ ላይ ብዛት ያላቸው አትክልቶች ስላሉ ያ ለኦይስተሮቹ የሚጠቅማቸውን አልሚ ምግብ በስሮቹ አማካኝነት ያበቀለ እንዲያድጉ ይረዳቸዋል። ውሃው ውስጥ ያሉ መርዛማ ነገሮችና ቆሻሻንም ያጠራል።
የሁለተኛ ደረጃ ተማሪዎቹ ቡድን ደግሞ ሌላ የቦልቲሞር ከተማ ችግርን ሊቀርፍ ነው የተነሳው። በከተማዋ ያሉትን ወደ 16,000 የሚጠጉ ወናቸውን ያሉ ቤቶች ምን ጥቅም ላይ ቢውሉ ይሻላል ብለው ነው የፈጠራ ጥረት የጀመሩት።
We wanted to convert abandoned row houses into greenhouses that would serve as community.
ባዷቸውን ያሉ መደዳ ቤቶችን የማህበረሰብ ያትክልት ፍራፍሬ ስፍራ ብናደርጋቸውስ? በአካባቢው ላሉ የጎዳና ተዳዳሪዎች መጠለያዎችና ምግብ ማደያዎች የሚሆኑ አትክልቶችንም ቢመረትበትስ ብለን አሰብን።
ይህን የተማሪዎቹን የቴክኖሎጂ መርሃ ግብር ያዘጋጀው ዘ ዲጂታል ሃርበር ፋውንዴሽን የተባለ ድርጅት ነው። የድርጅቱ የቴክኖሎጂ ዲሬክተር ሾን ግራይምስ
The purpose of FabSlam is to give kids a chance to experiment with creative problems.
የFabSlam ዓላማ ልጆች ለችግሮች መፍትሄ መፍጠር ልምድ እንዲያዳብሩ እድል መስጠት ነው። በጣም የፈጠጠ ችግር እናሳያቸዋለን። በሉ እናንተው ለእናንተው ችግር ሄዳችሁ ራሳችሁ መፍትሄ ፈልጉ ብለን እድሉን እንሰጣቸዋለን።
ቡድኖቹ ችግሮችን ለይተው አውቀው ጥናታቸውን አካሂደው የመፍትሄ እቅዳቸውን የሚያሳይ ናሙና በባለ 3 ጎን ወይም 3D ማተሚያና በዲጂታል የማምረቻ ቴክኒክ አዘጋጅተው ለመቅረብ የ6 ሳምንት ጊዜ ነው የሚሰጣቸው።
A lot of these houses don't have gas or water or electricity. So we wanted to make our house self-sustaining.
እነዚህ ቤቶች አብዛኞቹ ጋዝ፣ ውሃም ሆነ ኤሌክትሪክ የላቸውም። ስለዚህ በሱ ረገድ ራሳቸውን እንዲችሉ ለማድረግ ፈለግን። እናም በጣሪያቸው ላይ ከፀሐይ ጨረር ኤሌክትሪክ ኃይል ማመንጫ ንጣፎች ዘረጋንላቸው። የዝናብ ውሃ አጠራቅሞ አጣርቶ አትክልቶቹን ራሱ በራሱ ሰው እንዲከፍተው እንዲዘጋው ሳያስፈልግ የሚያጠጣ የመስኖ መስመሮችን ዘረጋን።
ተፎካካሪዎቹ ተማሪዎች ፕሮጀክቶቻቸውን ለዳኞች ያቀረቡ፣ ለተመልካቾችም አሳዩ። እናም አሸናፊ ተመረጠ።
First place goes to the Digital Oyster Foundation.
My favorite part of the Digital
የዲጂታል ኦይስተር ፋውንዴሽን ካዘጋጀው ፕሮጀክት የወደድኩለት አንዱ አሁንኑ ባህሩ ውስጥ ሊያስቀምጡትና እኛንም በደንብ እንደሚሰራ ሊያሳዩን የሚችሉት ፕሮጀክት በመሆኑ ነው።
I really learned a good life lesson here. I learned that with the right technology
ጥሩ ለኑሮ ጠቃሚ ልምድ ቀስሜበታለሁ። በትክክለኛው ቴክኖሎጂ ወይም ደግሞ ካለሱ በእጅ ብቻም ቢሆን አእምሯችንና የፈጠራ ችሎታን በመጠቀም ዓለምን የሚቀይር ነገር መስራት እንደሚቻል ተምሬበታለሁ።
ተማሪዎቹ በራሳቸው አካባቢና በዓለም ላይ ግዙፍ ለውጥ ማምጣት እንደሚችሉ ይተማመናሉ።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ቆንጅታዬ እናመሰግናለን። አሁን ወደ ሌላ ሳምንታዊ ቅንብር ነው የምንሻገረው። ዲሞክራሲ በተግባር ። በዩናይትድ ስቴትስ የትላንቱ በኬንታኪና ኦሬገን ክፍለ ግዛቶች የተካሄዱት ቅድመ ምርጫዎች የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ያለ ጥርጥር የፓርቲያቸውን ውክልና ወደሚያስገኝላቸው ደረጃ አቃርቧቸዋል ተብሏል። በመጪው ዓመት ህዳር ከሪፐብሊካኑ ተወካይ ወይም እጩ ተፎካካሪ ዶናልድ ትራምፕ ጋር በሚካሄደው ከባድ ፉክክር በሚጠበቅበት ምርጫ አሸናፊው ማን ሊሆን እንደሚችል መተንበይ አስቸጋሪ መሆኑ እንደተጠበቀ ሆኖ ግን የተሻለ እድል እንዳላቸው ብዙዎች እየተናገሩ ነው። ሰለሞን ክፍሌ የህግ ጠበቃ ባለሙያ ወይም አስተያየት አክሎበት በዛሬው ዲሞክራሲ በተግባር ፕሮግራሙ እንደሚከተለው ተመልክቶታል።
ትላንት በኬንተኪና ኦሪገን ክፍለ ግዛቶች የተካሄዱ ቅድመ ምርጫዎች ውጤት የተገለጸው በኢትዮጵያ ሰዓት አቆጣጠር ከንጋቱ 9 ሰዓት ገደማ ላይ ነበር። በኦሪገን ሴናተር ሳንደርስ ሲያሸንፉ የኬንተኪውን በይፋ ያሸነፈው ሰው ማንነት ግን እስካሁን አልተገለጸም። ሁለቱም ተወዳዳሪዎች ማለትም የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን እና ሴናተር በርኒ ሳንደርስ እንዳሸነፉበት ግን ራሳቸው ለደጋፊዎቻቸው እየተናገሩ ነው። ያገኙት ድምፅ እጅግ የተቀራረበ መሆኑ ነው አሸናፊው በይፋ እንዳይገለጽ ምክንያት የሆነው። ለማንኛውም ክሊንተን ተሸንፈዋል ቢባል ነበር ሊጎዳቸው የሚችለው። ከኬንተኪ የሚገኘውን የተወካዮች ድምፅ ተፎካካሪዎች እኩል እንዲካፈሉ የክፍለ ግዛቱ የምርጫ ሕግ ስለሚያዝ ግን 50 በመቶውን ይወስዳሉ። ስለዚህ ምንም አይነት ለውጥ አያስከትልባቸውም። ክሊንተን በመሪነቱ ይዘልቃሉ ማለት ነው። ያም ሆኖ ግን በርኒ ሳንደርስ እኔ ነኝ ያሸነፍኩት ሲሉ ለደጋፊዎቻቸው እንዲህ ነበር ያሉት ትላንት ማታ።
Let me also take this opportunity to say a word of thanks to the people of Kentucky.
ይህን አጋጣሚ በመጠቀም የኬንተኪን ሕዝብ በማመስገን አንድ ነገር ልናገር። እኔ ብዙም በማላምንበት በዝግ በሚካሄደው የተወካዮች ድምፅ አሰጣጥና ነፃ መራጮች በማይሳተፉበት ሂደት እንዲሁም ክሊንተን ከዚህ ቀደም ባራክ ኦባማን እንደ አውሮፓውያን ዘመን አቆጣጠር በ2008 ከ250 ሺህ በላይ በሆነ ድምፅ ብልጫ ያሸነፉበት 50 ከመቶውን ተወካዮች ድምፅ በማግኘት እናጠቃልላለን ነበር ያሉት። በሌላው ገጽታ ሳንደርስ በሰሜን ምዕራባዊቱ ክፍለ ግዛት በኦሪጎን ቅድመ ምርጫ አሸንፈዋል። ክሊንተንን አሸንፈው የፓርቲያቸውን ውክልና ለማግኘት ግን ሳንደርስ 85 ከመቶ የቀሩትን ተወካዮች ድምፅ ማግኘት ይጠበቅባቸዋል። በዛ ደረጃ እስካሁን ያሸነፉት ደግሞ በአንድ ስቴት ያም በራሳቸው ቨርማንት ክፍለ ግዛት ብቻ ነው። ዲሞክራቶች ከሁለት ሳምንት በኋላ በቨርጅን አይላንድስ ደሴቶችና በፖርቶሪኮ ይወዳደራሉ። በመጨረሻም ማለት ከህዳሩ ጠቅላላ ምርጫ በፊት ደግሞ በስድስት ክፍለ ግዛቶች ካሊፎርኒያን ጨምሮ ቅድመ ምርጫዎችን ያካሂዳሉ። አሸናፊው የሪፐብሊካን ተወካዩን ቱጃር ዶናልድ ትራምፕን ይፎካከራል። ወደ ምሽቱ እንግዳ ልለፍ። ዛሬም የማቀርባቸው አቶ ሼክስፒር ፈይሳን ይሆናል። በዋሽንግተን ሲያትል የሕግ ጠበቃ ሲሆኑ ይህን ምርጫ በቅርበት ይከታተላሉ። ሰላም አቶ ሼክስፒር።
ጤና ይስጥልኝ።
ከዩናይትድ ስቴትስ ውጭ ለስራ ጉዳይ አውሮፓ ቢገኙም ቅድመ ምርጫውን በቅርብ እንደሚከታተሉ እረዳለሁ። ምን ማለት ነው አሁን የትላንቱ በኬንተኪና ኦሪገን የተካሄደው ምርጫ ውጤት? እርግጥ በይፋም ባይሆን ክሊንተን ኬንተኪን አሸንፈዋል፣ ሳንደርስ ኦሪገንን ወስደዋል። እስቲ ውጤቱ በጠቅላላው በመጪው ዓመት ህዳር በሚካሄደው ፕሬዝደንታዊ ምርጫ ላይ የሚኖረውን አንድምታ ያብራሩልኝ።
አዎ፣ ይሄ ምርጫ አሁን ባለው የእጩነት ፉክክር ላይ የሚያመጣው ትልቅ ለውጥ የለውም። ክሊንተን ቢሸነፉ ኖሮ ትንሽ ለሳቸው አስቸጋሪ ይሆን ነበር የራሳቸውን ፓርቲ ሰዎችና የራሳቸውን ደጋፊዎች ለማሳመን ትልቅ ችግር ይጥልባቸው ነበር። ነገር ግን ትላንትና የተደረገው ኬንታኪ ላይ ክሊንተን በጠባብ በ0.5 አካባቢ አንድ ፖይንትን በማይሞላ ወደ 1923 መራጮች መሰሉኝ እሳቸውን የመረጧቸው ከበርኒ ሳንደርስ የበለጠ እና ያለው እንደምታ ብዙ ለውጥ የለውም። ነገር ግን ክሊንተን ዋናው ምርጫ ላይ ተፎካካሪያቸውን ለማሸነፍ አስቸጋሪ ሊያደርግባቸው ይችላል። እነዚህ የደቡብ አካባቢ ያሉትን ክፍለ ግዛቶች ካላሸነፉ ትልቅ ችግር ሊያደርስባቸው ይችላል። ከዛ በተረፈ አሁን ያለውን የጩነት ፉክክር ላይ ብዙ እንደምታ የለውም። በርኒ ሳንደርስ የማሸነፍ እድላቸው አሁንም ቢሆን እጅግ እጅግ እየጠበበ ነው።
በሪፐብሊካን ፓርቲ በኩል ደግሞ ዶናልድ ትራምፕ የፓርቲያቸውን ውክልና ያለ ጥርጥር ያገኛሉ ተብሎ ነው የሚጠበቀው። ቱጃሩ ከዚህ ቀደም በዘመቻቸው ላይ ስለ ሙስሊሞች የተናገሩትን በመሳብ በሐሳብ ደረጃ ያቀረብኩት ነው ይላሉ። አሁን ደግሞ ከሰሜን ኮሪያ ኮሚኒስት ፕሬዚደንት ኪም ጆንግ ኡን ጋር እነጋገራለሁ ይላሉ። በዚህም ብዙ ወገኖችን እያስቆጡ ነው። ምክንያቱም ልነጋገር እችላለሁ አሉ እንጂ በምን ጉዳዮች ላይ እንደሚደራደሩ ግልጽ አላደረጉምና ነው። እስቲ እርሶ ይተቹበት አቶ ሼክስፒር።
አዎ፣ አንድ ነገር እንግዲህ ዶናልድ ትራምፕ የኒውዮርኩ ቱጃር የሚታወቁት ዝርዝር ነገሮችን በመናገር አይደለም። ለምሳሌ አሜሪካንን ታላቅ አደርጋታለሁ፣ እንደገና ታላቅ አደርጋታለሁ የሚል መርህ መፈክር ይዘው ነው የሚንቀሳቀሱት። እንዴት አድርገው ዝርዝር ባለ ሁኔታ አሜሪካንን ታላቅ እንደሚያደርጓት ወይም ወደ ታላቅነት እንደሚመልሷት አይናገሩም። የኢኮኖሚ ፖሊሲያቸውም የውጭ ፖሊሲያቸውም ሌሎችም መሪያቸውን በዝርዝርና ግልጽ ባለ ሁኔታ ሲያስረዱ ታይቶ አይታወቅም። አሁንም እንግዲህ የውጭ ጉዳይ ፖሊሲያቸው ከኮሪያው መሪ ጋር እነጋገራለሁ፣ ሙስሊሞቹንም ላይ ያልኩት በሀሳብ ደረጃ ነው ያሉት ሁሉ የሚያሳየው ግልጽ የሆነ የተጣራ የፖለቲካ መርህ እንደሌላቸው ነው። ነገር ግን እንደዚህም አድርገው መራጮች እሳቸውን እየመረጡ ነው። የሪፐብሊካንም እጩ ተወዳዳሪ ሆነው እየቀረቡ ነው ያሉት። አንድ ጊዜ ራሳቸው በቃላቸው እንዳሉት እኔ እኮ እዚህ ኒውዮርክ ታይም ስኩዌር የሚባለው የከተማው መሀል ላይ የሆነ ሰው ተኩሼ ብገድልም እንኳን ስቲል ሰዎች ለእኔ መጥተው ይመርጡኛል እንዳሉት፣ ምንም ቢያደርጉ ከመመረጥ የሚያቆማቸው ነገር ያለ አልመሰለኝም። ሌላው ቢቀር እንግዲህ በእጩነት ደረጃ ይህንን ሁሉ ነገር አድርገው ሜክሲኮ ላይ ትልቅ ግንብ ገነባለው ሜክሲኮዎችን አስከፍዬ እያሉ ሜክሲኮዎች ወንጀለኞች ናቸው እያሉ ሰውን በጅምላ እየፈረጁም እንኳን እስካሁን እንግዲህ እዚህ ደርሰው እጩ ሆነዋል። እሳቸው እንዳሉት ምናልባት እሳቸውን የሚያቆማቸው ምንም ነገር ያለ አይመስልም።
ከአስራ አምስት ቀናት በኋላ በሌሎች ስድስት ስቴቶች ይሆናል ቅድመ ምርጫ የሚካሄደው፣ ትልቁን ካሊፎርኒያን ጨምሮ ማለቴ ነው። ክሊንተን በካሊፎርኒያ ያሸንፋሉ ተብሎ ይገመታል። የእርሶ አስተያየት?
አዎ፣ ሊያሸንፉ ይችላሉ። ባያሸንፉም የሚፈልጉት እሳቸው ትንሽ ቁጥር ነው። በርኒ ሳንደርስ 102%ን አሁን የቀሩትን ምርጫዎች ማሸነፍ ሲገባቸው፣ ክሊንተን ደግሞ 16% ብቻ ነው ማሸነፍ የሚገባቸው እና የኒው ጀርሲን እና የካሊፎርኒያን እንዲያውም እኩልም ቢወጡ ወይም ትንሽም እንኳን በትንሽም እንኳን ቢሸነፉ ክሊንተን ጁን 7 አካባቢ ላይ ምናልባት እንግዲህ የዴሞክራቶች እጩ ሆነው እንደሚቀርቡ ነው። ያን ጊዜ የበርኒ ሳንደርስ እንግዲህ ይሄ የእጩነት ተፎካካሪነት የሚያቆም ይመስለኛል።
በጠቅላላ ምርጫ ክሊንተንና ትራምፕ ቢቀርቡ ማን የሚያሸንፍ ይመስሎታል? እናስ ለምን?
እሱ እንግዲህ ፈረንጆች እንደሚሉት የሚሊዮን ዶላር ጥያቄ ነው የሚሆነው። ምክንያቱም አንዳንድ የሚያሰጉ ጉዳዮች አሉ። ክሊንተን በጣም የሚያሰጋቸው ነገሮች አሉ። አሁን ለምሳሌ እነዚህ የደቡብ ክፍለ ግዛቶች ድሮ ባለቤታቸው ቢል ክሊንተንም በትልቅ ቁጥር ነበር የሚያሸንፉት እንደነ ኬንታኪ፣ ኢንዲያና ያሉትን ቦታዎች። ኦባማንም ኬንታኪን ለምሳሌ ብንወስድ ኦባማን ከ35% በላይ ነው ያሸነፉት በ2008 ላይ። ነገር ግን አሁን እነሱ እሳቸው በተከተሉት ይሄ የንጹህ አየር ፖሊሲና እነዚህ ማዕድን የሚቆፍሩት ሰዎች ጋር ያላቸውን ፖሊሲ እሳቸው የሚከተሉት ፖሊሲ ማዕድን በቆፋሪዎች ላይ ያስከተለው ችግር እንግዲህ እሳቸውን እንዳይመረጡ እያደረገ ነው። ስለዚህ ክሊንተንን በጣም አስቸጋሪ ሁኔታ ሊገጥማቸው ይችላል። በዛ ላይ ደግሞ እንግዲህ ዶናልድ ትራምፕ አንዳንድ ጊዜ የሆኑ አሜሪካኖች ላይ የተወሰኑ የአሜሪካን ክፍሎች ላይ ትልቅ ተጽዕኖ እያደረጉ ነው ወይም ደግሞ እሳቸው ላይ እምነት እያሳደሩባቸው ነው። ክሊንተን ለክሊንተንም በጣም አስቸጋሪ ነው የሚሆነው። በቀላሉ የሚያልፉት አይመስለኝም። ለዶናልድ ትራምፕም እንደዚሁ ቀላል አይመስለኝም ይሄ ዋናው ምርጫ። ለማንኛውም እንግዲህ ውጤቱን እናየዋለን።
በመጨረሻም አቶ ሼክስፒር፣ አሁን እርሶ ያሉት አቴንስ ግሪክ ከተማ ነው። ይህን አሁን በዩናይትድ ስቴትስ ለፕሬዚደንትነት የሚካሄደውን ቅድመ ምርጫ ብዙ ሰው ይከታተለዋል?
አዎ፣ ይገርማል። አውሮፕላን ውስጥ የማገኛቸው እዚህም በየቻይ ቤቱ ወይም ቡና የሚጠጣበት ካፌ ውስጥ የማገኛቸው ሰዎች የአሜሪካን የምርጫ ሁኔታ ቀልባቸውን ስቦ ነው የሚታየው። ይህንን ደግሞ ካደረጉት ዋነኞቹ የዶናልድ ትራምፕ የኒውዮርኩ ቱጃር ምርጫ ውስጥ መግባትና እሳቸው የሚናገሩት ነገር፣ እሳቸው የሚያደርጉት ሁኔታዎች ናቸው ሰውን የሳቡት ይመስለኛል። ብዙ ሰዎች በጣም በአንክሮ ነው የሚከታተሉት። አንዳንዶችም እንደ ጨዋታ ወይም ደግሞ እንደ አንዳንድ የቲቪ ሾው አድርገው ነው የሚያዩት። ግን የዓለምን ትኩረት የሳበ ይመስለኛል እንግዲህ እዚህ ባጭሩ ካየሁት።
አቶ ሼክስፒር ፈይሳ፣ ለጊዜው በጣም አመሰግናለሁ።
እኔም እጅግ አመሰግናለሁ።
አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የመጨረሻው ቅንብራችን
ሴቶችና ቤተሰብ። እዚህ ዋሽንግተን ዲሲ የሚገኘው ታዋቂው ጆርጅ ታውን ዩኒቨርሲቲ ከአፍሪካ ሀገሮች በሴቶች ሰብአዊ መብት ዙሪያ የሰሩ የሕግ ባለሙያዎችን የነጻ ትምህርት እድል በመስጠት ሲያሳትፍ ወይም ሲቀበል ከ20 ዓመታት በላይ አስቆጥሯል። ዩኒቨርሲቲው በሕግ ማዕከሉ ሊደርሺፕ ኤንድ አድቮኬሲ ፕሮግራም በተባለው መርሃ ግብር አማካኝነት ለዚህ እድል በመብቃት በቀጣዩ ሳምንት በሁለት የድኅረ ምረቃ ዘርፎች ተመራቂ የሕግ ባለሙያዎች የዛሬ ሴቶችና ቤተሰብ እንግዳ ሆነዋል። የፕሮግራሙ አዘጋጅ ቆንጂት ታየ ወይዘሮ ዱንያ ተገኝን አነጋግራለች።
ዱንያ ተገኝ፣ ስለ ጊዜሽ በጣም አድርጌ አመሰግናለሁ። እንኳን ደስ ያለሽ።
በጣም አመሰግናለሁ ቆንጂት።
እስኪ ከአድማጮች ተዋወቂልን።
እሺ፣ ሰላም። ዱንያ መኮንን ተገኝ እባላለሁ። ያው በቅርብ ጊዜ ከኢትዮጵያ ለትምህርት ጆርጅታውን ዩኒቨርሲቲ ነው የመጣሁት። በሴቶች ዙሪያ የተሰጠ የፌሎች ትምህርት አለ። ለዛ ነው ዋሽንግተን ዲሲ የመጣሁት። የምመረቀው በ22 ነው። ያው በፊት ለተባበሩት መንግስታት የሴቶች ክፍል እና እንዲሁም ለሰብአዊ መብት ክፍል አዲስ አበባ ውስጥ ሰርቻለሁ። እንዲሁም ደግሞ ለተባበሩት መንግስታት የህጻናት እርዳታ ድርጅት በተለይ ከህጻናት ጥቃት ጋር በተያያዘ እንዲሁም ደግሞ ከህጻናት እንክብካቤ እና በተለይም ቤተሰቦቻቸውን ያጡ ህጻናት ጋር በተያያዘ ሰርቻለሁ። ኢትዮጵያ ውስጥ የነጻ ትምህርት እድሉ ከዚህ በፊትም ብዙ ኢትዮጵያውያን ተጠቃሚ ያደረገ የነጻ ትምህርት እድል ነው። በሴቶች መብት ዙሪያ የሰሩ ሴቶችን ወይም ለሴቶች መብት እንዲሁም ለሴቶች ጥቅም አስተዋጽኦ ያደረጉ ሴቶችን እዚያ አምጥቶ በተለይ ደግሞ ያው የሚመጣው ሴት ለአፍሪካ ተመልሰው ያው ተምረው ሀገራቸውንና አፍሪካን ለመርዳት የሚችሉ ሴቶችን ለማብቃት የተዘጋጀ ፕሮግራም ነው። የትምህርት ቤቱን ሽፋን የሚያደርግልን የሊደርሽፕ ፎር አድቮኬሲ ኤንድ ወመንስ ራይት ፕሮግራም ወይም ላዋ የሚባል ፕሮግራም ነው። ግን ይሄ ፕሮግራም በውመንስ ሎ ኤንድ ፐብሊክ ፖሊሲ በሚባል ፕሮግራም ስር ያለ ፕሮግራም ነው። ሙሉ በሙሉ ነጻ የትምህርት ድጋፍ ነው የተደረገልን። በጣም ይሄ ደግሞ በጣም ትልቅ ድጋፍ ነው። ምክንያቱም እንደምታውቂው ጆርጅታውን ዩኒቨርሲቲ በፕራይቬት የግል የሆነ በጣም የታወቀ ነው። ብዙ አይነት ሰዎችን ያፈራ ትምህርት ቤት ነው እና በጣም ውድ ስለሆነ ይህንን ድጋፍ ማግኘቱ በጣም ለእኛ ጠቅሞናል። ያው ማለት በተለይም ከአፍሪካ የሚመጡ ተማሪዎች እንደምታውቁ በጣም ይቸገራሉ እዚህ። እዚህ ግን ሙሉ በሙሉ ድጋፍ ማግኘታችን በጣም ጥቅም ነበረው ብዬ ነው ማምነው። እዚህ ደግሞ ትንሽ ስልጠና እንድናገኝ ይደረጋል ነው። አሜሪካ ውስጥ ስራው እንዴት ነው የሚሰራው፣ ልምድ ምናምን ለማካበት እንዴት ነው የሚተረጉመው በተግባር የሚለውን ለማሳየት የአንድ አመት
የስልጠና ፕሮግራም አላቸው። ለዚህ የነጻ ትምህርት እድል ለመብቃት ምንድን ነው የሚጠበቀው? የአንቺስ ተመክሮ ምንድን ነው? ለዚህ ይህንን እድል ለማግኘት ባደረግሽው ጥረት ምን ምን ማሟላት እንደነበረብሽ እስኪ ያስረጅ።
እዚህ ፕሮግራም ላይ እንግዲህ ለመገኘት በተቻለ አቅም እኔ ለምሳሌ ብዙ ቦታ በበጎ ፍቃድ ሰርቼ አውቃለሁ። በዚህ ሴቶች ዙሪያ ላይ ለመደገፍ የህግ ድጋፍ ሰጥ ነበረ በፊት ከዛ በኋላም ያው እንደነገርኩሽ በተባበረ መንግስታት የሴቶች ድርጅት ውስጥም በሴቶች ዙሪያ በተለይም በሴቶች ጥቃት ዙሪያ ነበር ስሰራ የነበረው። እሱ ያው ከግምት ውስጥ ገብቷል። ከዛ በተጨማሪ ለሴቶች መብት ወደፊት ምን አይነት አስተዋጽኦ አድርጋለሁ ብለሽ እንደምታምኝ ብዙ ምን ጽፋቸው ነገሮች ነበሩ። ለምሳሌ የወደፊት አላማሽን የሚያሳይ ማለ፣ እንደገና ደግሞ የትምህርትሽ ሁኔታ አለ፣ ውጤትሽ፣ ከዚህ በፊት ደግሞ በበጎ ፈቃድ የሰራሻቸው ስራዎች። ለምሳሌ እኔ ስልጠና ትሰጥ ነበር በሴቶች ጉዳይ ከኬምጅ ጋር አብሬ በመሆን ካወቅሱ ኬምጅ የሚባል አንድ መንግስት ያልሆነ ድርጅት አለ፣ አሁን ኢንተርናሽናል ሆኗል። ያው ሴቶች ሊደርሽፕ ላይ ስልጠና ትሰጥ ነበር በፊት። ከዛ በተጨማሪም ብዙ ስልጠናዎችን በሴቶች ዙሪያ ሰጥቻለሁኝ እና እሱ ወደፊትም ይጠቅማል። እዚህ መጥተው የተሻለ ልምድ እንዴት እዚህ ሀገር ያሉ ሴቶች እንደሚሰሩ ቢያውቁ ይጠቅማል ብለው ስለሚያምኑ ነው፣ ያው ተጨማሪ እውቀት ለመስጠት ነው። ከዛ በተጨማሪ ግን የእኛ ልምድም በጣም ትልቅ ቦታ ይሰጣል። እኛ ማለት ልምድ ያላቸው ሴቶች ናቸው በብዛት ከአፍሪካ ምነት።
ቆንጅት ታየን ለሁለተኛው የምሽቱ ዝግጅቷም እናመሰግናለን። አድማጮች፣ ስርጭታችን ከመገባደዱ በፊት ጥቂት ደቂቃዎች ቀርተዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ፕሬዚደንት ባራክ ኦባማ አፍሪካ በጤናና በምጣኔ ሀብት እድገት ረገድ ያስመዘገበቻቸውን እርምጃዎች በማመልከት አህጉሪቱ ወደፊት እየገሰገሰች መሆኗን አስገንዝበዋል በማለት ርዕሰ አንቀጹ አተታውን ይጀምራል። ይሁን እንጂ አፍሪካ ለዓለም አቀፍ ማህበረሰብ ልታበረክተው የምትችለው ግዙፍ አስተዋጽኦ ስኬቶቿንና እርምጃዎቿን አሁንም እያደናቀፉባት ባሉ እክሎች ፈተና ተደቅኖበታል በማለት የሲቪላዊ ደህንነት የዲሞክራሲና የሰብአዊ መብቶች ረዳት የውጭ ጉዳይ ሚኒስትሯ ሴራ ሲዋል በቅርቡ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ጀምሯል። አያይዞም የመጀመሪያው አደጋ ሁከተኛ ጽንፈኝነት መሆኑን ይጠቁማል። በምስራቅና በምዕራብ የአፍሪቃ ክፍሎች እንደ የእስላማዊው ማግረብ አልቃይዳና ቦኮ ሐራም ያሉ ሁከተኛ ቡድኖች የህዝቦችን ኑሮ እያመሳቀሉ ናቸው፣ የሀገሮችን ምጣኔ ሀብቶችና አስተዳደሮች እየናዱ ናቸው ካለ በኋላ ይህ ለዩናይትድ ስቴትስና ለአፍሪካውያኑ አጋሮቻችን የከበደ ስጋት ደቅኗል፣ በመሆኑም የአጋርነታችን ተጨባጭ ትኩረት ነው ሲሉ ምክትል ሚኒስትሯ የተናገሩትን ጠቅሶታል። ሁለተኛው ፈተና ደግሞ የሴቶችና ልጃገረዶች እኩልነት የጎደለው አያያዝ ነው። ብዛት ባላቸው አካባቢዎች አሉ ምክትል የውጭ ጉዳይ ሚኒስትሯ፣ ሴቶች የጥቃት ሰለባ ይሆናሉ። ከሚደርስባቸው ጥቃቶችም አንዱ ከባድ የጤና ጠንቅ የሆነው ግርዛት ነው። በቅርብ ጓደኛ ወይም በቤተሰብ አባል ወይም ደግሞ በመንግስታት ስም በሚንቀሳቀሱ የጸጥታ ኃይሎች የሚደርስ ወሲባዊ ጥቃትም አለ። ሴቶች ልጆች እድሜያቸው ሳይደርስና ያለ ውዴታቸው ይዳራሉ። በዚህም የተነሳ ተምረው ለሀገራቸው ምጣኔ ሀብት ድርሻ እንዳያበረክቱ ይሰናከላሉ ብለዋል። ሶስተኛው ፈተና ደግሞ አለ ርዕሰ አንቀጹ ሲቀጥል፣ በሀገር ውስጥ የተጠያቂነት መጥፋት ነው። ዩናይትድ ስቴትስ ለሀገር የምጣኔ ሀብት እድገት ብቻ ሳይሆን ለማህበራዊና ለፖለቲካ እድገት ወሳኝ የሆኑ የፍትህ ዘርፍ ችግሮች እንዲስተካከሉ ዩናይትድ ስቴትስ ከአፍሪቃ ሀገሮች ጋር አብራ መስራት እንደምትፈልግ ምክትል የውጭ ጉዳይ ሚኒስትሯ አጽንኦት ሰጥተው አስገንዝበዋል ብሏል። ምክትል የውጭ ጉዳይ ሚኒስትር ሲዎል ለዓለም አቀፍ ጋዜጠኞች በሰጡት ቃል ካነሷቸው ነጥቦች አንዱ ፕሬዚደንት ባራክ ኦባማ ለተባበሩት መንግስታት የአፍሪካ ሰላም ጥበቃ ተልእኮ የሚሰጡት ድጋፍ ነው። በሰላም ጥበቃዎች የሚካፈሉ የጦርና የፖሊስ ሰራዊቶች ጥሩ ስነ ምግባር ሊኖራቸው እንደሚገባ፣ በሰራዊቶች የሚፈጸሙ ወንጀሎች ካሉ ካለተጠያቂነት መታለፋቸው መቆም እንዳለበት ዩናይትድ ስቴትስ አጥብቃ ማሳሰቧን ምክትል የውጭ ጉዳይ ሚኒስትሯ አመልክተዋል። ለሽብርተኞች የሚላክ ገንዘብ ምንጭን ለመከታተልና ለማድረግ የያዘችውንም ጥረት ጠቅሰዋል። የአፍሪካ ሴቶችና ልጃገረዶች የወደፊት ህልማቸውን እንዲያሳኩ እድሉ ሊሰጣቸው እንደሚገባ አግልቶ ማሳየት ሊተኮርበት እንደሚያስፈልግም ዩናይትድ ስቴትስ ያላትን እምነት ምክትል ሚኒስትሯ ዘርዝረው አውስተዋል። የአፍሪካ የእድገት እርምጃ እንዲረጋገጥ መልካም አስተዳደር፣ የሰብአዊ መብት ከበሬታ፣ ጸጥታና ሰላም ያስፈልጓታል ሲሉ ፕሬዚደንት ባራክ ኦባማ የተናገሩትን የጠቀሰው ርዕሰ አንቀጹ አፍሪካ እነዚህን ግቦች እያንዳንዳቸውን እንድታሳካ ዩናይትድ ስቴትስ እንደ ቅርብ አጋርና እንደ ወዳጅ አብራት መስራቷን ትቀጥላለች በማለት ጽሑፉን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።